ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ዜና እረፍት። በአትላንታ ከ30 ዓመት በላይ ኗሪ የነበሩት ወይዘሮ አሰለፈች ዋካ ሀጎስ በጋጠማቸው ህመም ምክንያት በህክምና ሲረዱ ከቆዩ በኋላ በተወለዱ በ80 ዓመታቸው ከዚህ ዓለም በሞት ተለይተዋል። ወይዘሮ አሰለፈች ወደ አሜሪካን ከመምጣታቸው በፊት በጅማ ከተማ ትዳር መስርተው ከአቶ ዮሐንስ ጋር ትዳር በመመስረት ስድስት ልጆችን አፍርቷል። አማኑኤል ዮሐንስ፣ ተናኘ ዮሐንስ፣ ማይክ ዮሐንስ፣ ዮብዳር ዮሐንስ፣ ጆርጅ ዮሐንስና ማርቆስ ዮሐንስን። ወይዘሮ አሰለፈች በጅማ ከተማ በአስተማሪነትና በላይብራሪያነት ለብዙ ዓመታት አገልግሏል። ወይዘሮ አሰለፈች ከባለቤታቸው ከአቶ ዮሐንስ ጋር ወደ አትላንታ በመምጣት ከ35 ዓመት በላይ ኖሯል። ወይዘሮ አሰለፈች በደረሰባቸውና ባደረባቸው ህመም ምክንያት ሲታከሙ ከቆዩ በኋላ በኦገስት 23 2023 ዓ.ም በተወለዱ በ80 ዓመታቸው ከዚህ ዓለም በሞት ተለይቷል። የወይዘሮ አሰለፈች የቀብር ስነ ስርዓት በሚቀጥለው ማክሰኞ ከጠዋቱ 9:30 PM በቅድስት ማርያም ቤተ ክርስቲያን ፍትሐተ ጸሎት ከተደረገ በኋላ ሳንድ ስፕሪንግ በሚገኘው አርሊንግተን ሴሜተሪ በ1 ፒኤም 201 ማውንት ቨርነን ሃይዌይ ሳንድ ስፕሪንግ ጆርጂያ 30328 ይፈጸማል። ከቀብር ፍጻሜ በኋላ ጸበል ጸዲቅ በቅድስት ማርያም ቤተክርስቲያን ስለሚደረግ በቦታው እንድትገኙ ቤተሰቦቹ በአክብሮት ይጠይቃሉ። ለቤተሰቡ ሐዘናችሁ መግለጽ ለምትፈልጉ ነገ እሁድ እና ሰኞ ከ4 ሰዓት ፒኤም እስከ 8 ሰዓት ድረስ አብርሃም አዳራሽ ቅድስት ማርያም ቤተክርስቲያን ልብስ ለሚቀመጡ መድረስ ትችላላችሁ። ለወይዘሮ አሰለፈች ዋካ ሀጎስ ፈጣሪ አጸደ ገነትንና እንዲሁም ለቤተሰቦቻቸው በተለይም አማኑኤል ዮሐንስ፣ ተናኘ ዮሐንስ፣ ማይክ ዮሐንስን ጽናትና መጽናናትን እንዲሰጥልን እንጠይቃለን። ጤና ይስጥልኝ አድማጮቻችን፣ እንደምን ሰምታችኋል? ዛሬ ቀኑ ነሐሴ 20 ቀን 2015 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ሁኔታ በተመለከተ ከአሸናፊ ጋር ውይይታችንን ቀጥላለን። አስፈላጊ መረጃዎችን ለማቀረብ እንሞክራለን። ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ እናንተ ወደ አሸናፊ ስቲል። አሸናፊ እንደምን ሰምታል?
ጤና ይስጥልኝ። እንደምን
እንኳን ለጾመ ፍልሰታ በደህና አደረሰህ። እንግዲህ ሙዚቃውም እንደሚገልጽ አሸንዳይ አሸንዳዬ የተለመደ የሴቶች ባህላዊ ዘፈን ሙዚቃ ነው። ከፍልሰታ ጾም በኋላ በትግራይ ክልል ባህላዊ ሆኖ ለብዙ እንግዲህ እስከምናቀው ድረስ የተዘመረ ነውና እንደው ለማስታወስ ያህል እንደው እግረ መንገዳችን እንደው እንኳን ጾመ ፈታ እንኳን በጾሙን በሰላም ፈታላችሁ ለማለትና አዲሱ አመት ደግሞ እየመጣ ነው። 10 ቀን 15 ቀን እንደዚህ 10 ቀን ነው የቀረው። 15 ቀን እንደዚህ ነው የቀረው። ሱንም ለማብሰርና እንግዲህ ኮዲሁ አዳይ አበባን እንግዲህ በሲዘርስ ደግሞ አዳያውን ዘፍናለን። ለማንኛቸውም የፍልሰታን አልፈናል። አሸንዳይ በመቀሌ በትልቅ በዓል በትልቅ ሁኔታ ተከብሯል። የዛሬ 2 አመት በ3 አመት በኋላ ያ ሁሉ ለቅሶ ያ ሁሉ ሀዘን አልፎ አሁን ትንሽ ፎይታ አግኝተው እንደዚህ ለማድረስም ስለበቃቸው ለሁሉም ምስጋና ነው። ለእግዚአብሔርም ለፈጣሪም ምስጋና ነው። በህይወት ያሉትን እንኳን አደረሳችሁ። በህይወታችሁ ያለፈውን ደግሞ ጽናቱንና መጽናናቱን ብርታቱንም ያደርሳል። ይማር ነፍሳቸውን ይማር እንላለን። የዘንድሮ አሸንዳ እንትን ማን ነው መልእክተኞችም ነበሩ እዛ መቀሌ በዓሉ ላይ የተገኙ ከኦሮሚያ ክልል የመጡ እና አንደኛው የሽመልስ አብዲሳ መላእክተኛ ሲናገሩ ሳዳመጣቸው አገኘው ተሻገረን አዳመጥ ትዛሉኝ አሸግር ታስታውስ እንደሆነ የዛሬ 2 ዓመት የዛሬ 1 ዓመት በትግራይ በደነበረው ጦርነት ላይ የአማራን ወጣቶች እዛ ገብተው ህይወታቸው እንዲሰዋ ሲያደርጉ በጣም እንደዚሁ በጣም የሚያስጠላና ባለጌ አነጋገር ልበለው ባለጌ አነጋገር እየፈረሰች ነው ህይወት ክናደን ቤተሰቦችን ሊገሉብህ የመጡ ሰዎች አሉ። በቃ ሰይጣናዊ ሰይጣን ስለው ያስቀመጡበትና የድረሱልኝ ጥሪ ያስደረጉበትን ያስተላልፉበትን መልእክት እናስታውሳለን። አሁንም የኢትዮጵያ መንግስት አብይ አህመድ ጠቅላይ ሚኒስትር አብይ አህመድ የሚመሩት ጠቅላይ ሚኒስትሩ መንግስት በወኪላቸው አቶ አብዲሳ ሽመልስ አብዲሳና በወካይ ተወካይ ደግሞ መልእክት አስተላልፈዋል። በጣም የሚያስደነግጥ የሚያስፈራ ነው። እና ከዛ ውስጥ ምን አገኘህበት? ምንስ ለማለት ነው? አሁንም ያላቅማቸው ነው ወይ ጦርነት የገቡት እነዚህ ሰዎች? የብልጽግና መንግስት፣ የጠቅላይ ሚኒስትሩ መንግስት እንደው በልበ ሙሉነት ምን ይሆናል? ሁሉ ነገር አለኝ አሸንፋለሁ ከሚለው ነው ወይንስ ምንድን ነው ነገሩ? እና ተሽመድምደዋል። መሽመድምዳቸውንም በዚህ በመልእክቱ እያየን ነው። እና ግን አደገኛ ነው። አደጋውንም ተመልከትልኝ፣ መልእክቱንም ተመልከት። ያው
እሺ እንግዲህ ተንትኖ ልጀምር። ሰውየው መልእክተኛ የተባለው ሰው የኦሮሞ ህዝብ ነው የተባለው። የኦሮሞ ህዝብና የፕሬዚዳንት ወኪል ነው የተባለው። በመሰረቱ የኦሮሞ ህዝብን አይወክልም። የኦሮሞ ህዝብ ራሱን መከራ ላይ ነው ያለ። የእስር ቤቱ ታጉሯል። እስር ቤት ወጥቶ ይገደላል። እዚያ ይካሄድበታል። እዚህ መካከለኛው ኦሮሚያ ውስጥ ምዕራብ ሸዋ፣ ሰሜን ሸዋ እና ምዕራብ ኦሮሚያ ወለጋ አካባቢ ስቴ ሰቆቃ ነው። ሽፍታም አለ የትኛው ከነይት እንደሆነ አይታወቅም አባል ስቃይ ውስጥ ነው ያለው አሁን ሰውየው ያንን ሰውዬ ያደረገውን አይነት ንግግር እንዲደረግ ሊወክልበት የሚችልበት ወይም የሱ ማሳብ ነው ሊባል የሚችልበት ነገር የለም በመጀመሪያ የመልስ አብዲሳ ሊሆን ይችላል እና ሰውየው አንደኛ ልብ ብላስተውለው ከሆነ በጣም ስሜታዊ ነበር መልስ ስታስተላልፍ ምን እንደዚህ ስሜታዊ ሆነ ማንበብ እስኪያቅት ድረስ
ተባተው
መርበስ ያስፈልገው ሁሉ ምንም አይገባም በጣም ይርበተበታል ያነበበ ሳይሆን ዝም ብሎ ኮረንስ የሌለው ነገር ሁሉ ይመስላል አንዳንድ ቦታ የሚናገረው ነገር ለማንኛውም ትልቁ ከተናገራቸው ነገር ውስጥ ኢትዮጵያን የአንድ ሃይማኖት የአንድ ባህል የበላይነት ያለበት አድርጎ ለመግዛት የሚፈልጉ ለጽንፈኞች መተውብናል ስለዚህ ከትግራይ ህዝብ ጋር ሆነን አብረን እንወጋቸዋለን ፌዴራሊዝም ጠላቶች ናቸው ፌዴራሊዝሙን ጠብቃለን የሚል ይዘት ያለው ነገር ነው ያስተላልፉትና ማን ላይ ማንን ሊል እንደፈለገ በግልጽ ይታወቃል ለዚህ እሳቸው የሚሏቸው ነገሮች የአንድ ባህል አንድ ሃይማኖት ኦፍ ኮርስ እንደዚህ አይነት ነገር የሚናገሩ ጽንፈኞች አሉ
አዎ በጣም
ለሌ ውጭ ሀገር ያሉ
አዎ
አሉ እነ ሻለቃ ዳዊት እነ ሀብታሙ አያሌው ሌሎችም ብዙ ናቸው እንደሱ አይነት እብደቶች የአማራ ህዝብ ይወክላሉ ብዬ አልገመትም እና አሁን አማራ ክልል ውስጥ ያለውን እንቅስቃሴ ማለታቸው ነው የሚሆነው እና እዛ ክልል ውስጥ የሚካሄደውን ጦርነት ትግራይ ላይ ጦርነት ሲካሄድ ኑ ሰውም ብርም አዋተን እንቀጥቅጣቸው እንደተባለው ኑ መሳሪያም ሰውም ብርም እናዋጣና አማራ ክልል ላይ እንዋጋ የሚል ጥሪ ነው ያስተላለፉ። በመሰረቱ እንደዚህ አይነት ነገር ተገቢም አይደለም፣ ቦታውም አይደለም እንደዚህ አይነት ጥሪ ለማቅረብ። አሸንዳ ትልቅ ማህበራዊ ባህል ነው። የትግራይ ህዝብ ከመከራው ሰው ነው ወደዚህ የደረሰው። የሚያስተላልፉት መልእክት የበዓሉን መንፈስ የያዘ የትግራይ ህዝብ ወጥቶ ያለበትና አሁንም ቁስሉ ያልጠገገበት ሁኔታ ላይ እንዴት አድርጎ ከዚህ እንደሚወጣ እዚህ ላይ እናግዛቸዋለን የሚል ላይ ማተኮር ሲኖርበት ገና ከጦርነት ቁስል ያልወጣው ህዝብ
እናውጣና
በብረትን አንስተ ደግሞ ሌላ ክልል ሄደን እንዋጋ የሚል ጥሪ ማስተላለፋቸው በመሰረቱ ጸያፍ ነው። እንግዲህ የአማራ የትግራይ ህዝብ ይህንን ይሰማል ወይ ነው የትግራይ ክልል የክልሉ አሁን ኢንትሪም የጊዜያዊ መንግስት ነው የሚባለው ይህንን እንደ ትልቅ ቁም ነገር ይቆጥረዋል እንዴት ነው የሚረዳው የሚለው ነው። የትግራይ ህዝብ ስለ ጦርነት በደንብ ነው የሚያውቀው፣ ህገ መንግስቱንም ያውቃል፣ ለምን እንደሚዋጋም የት ጋር መዋጋት እንዳለበትም ያውቃል። የክልሉ የጊዜያዊ መንግስትም ጦርነት ምን ማለት እንደሆነ ያውቃል፣ አቋምም ይዟል። ያን ጊዜ መግለጫ ያወጣ ጊዜ የፌዴራል መንግስቱ ህግ የማስከበር እርምጃ እየወሰደ ያለውን እንደግፋለን፣ ግን ማንም ሌላ ክልል ማንም ሌላ አካል በዚህ ጦርነት እንዲገባ ግን መግባቱን ግን አንቀበልም ነው ያለው። ስለዚህ ጉዳዩ ክልሉ ውስጥ የሰላም ችግር ተፈጥሯል። የክልሉ መንግስት ተገቢም ትክክል የሚሆን አይሆን ከአቅሜ በላይ ስለሆነ የፌዴራል መንግስት አግዘኛ አለ። የፌዴራል መንግስቱ በቂ የፖሊስ የመከላከያ ኃይል አለው፣ እስከ ድሮን ድረስ የታጠቀ ተመጣጣኝ የሆነ እርምጃ ወስዶ የክልሉን ሰላም ወደ ነበረበት መመለስ በህጉ መሰረት የክልሉ ሌሎች ክልሎች በሌላ ክልል ጉዳይ ውስጥ ገብቶ የማብቃት አቋም የመያዝ ሄዶ የመዋጋት በለው የማለት የህግም የሞራልም መብት የላቸው። ስለዚህ አቶ ሽመልስ ያነሱ ጥያቄ ተገቢና ኢሞራል ከመሆኑ ባሻገር የትግራይ ክልላዊ መንግስት ይሄንን ይገነዘባል እንደ ቁም ነገር ያለም ብያሉ። ኦርስ እንግዳ ክልል ላይ መጥቶ ሲናገር
አዎ ዝም ለምን ተናገር ማለት ይመቻል
አብ ይብለ ተወጣለ፣ ግን ዋጋ ሰጠውት አይን አብረን እንዋጋ ኮብሎናል ድሮ አብሮን ይወጋን ላይ ስለሆነ
አዎ
ከነሱ ተዘጋጁ እንጂ ይላሉ ብዬ አልገምትም ኦፍ ኮርስ አንዳንድ ደብዳ ይጠፋም ከሁሉም አንዳንድ ሰዎች ይሉኝና በዚህ መንገድ ነው ማለት
አዎ እግኔም እኔ ግን እንትን ያደረገኝ ምንድነው ምልክ መንግስት ይሄን ያህል አቅም ከሌለው በስርዓት በንግ በውይይት ማድረግ የሚቻለው ነገር ወደ ጦርነት ገፍቶ አሁን ብሔርተኛ ወይንም ደግሞ አማራ ነኝ ያማሮ ህብረተሰብ ቆ ሁልጊዜም ኢትዮጵያ ሲሊኖር ህዝብ ነው ያንን ህዝብ ቆ አሁን የለም በአማራነት ተጎድቻለሁኝና ከእንግዲህ ወዲህ ግን ራሴን እንትን ማሸነፍ አለብኝ ለራሴ መቆም አለብኝ ብሎ አሁን የተነሳውና ለህልውና ያደረ የሚያደርገው ጦርነት ነው ራይ አሁን ያለው ሁኔታ ይሄንን እንደገና ወስዶ ከሌላ ክልሎች ጋር ለማጋጨት መሞከሩ አማራና ትግራይን እንዳላያዩት አሁንም ደግሞ ትግራይን ደግሞ በሌላ በኩል ደግሞ በከሌሎች ህብረተሰቡ ጋራ በተለይ መልሶ ደግሞ ከአማራ ህብረተሰብ ጋራ ለማጋጨት የተዘጋጀ ይመስለኛል ስልጣናቸውን ለማቆየት ጠቅላይ ሚኒስትሩ እርስ በርስ ይያጋጩ መኖርን የመረጡ ይመስላሉ ግን በጣም አግባብነት ያለው አይደለም አንድ ያልከው ነገር ትክክል ነው የትግራይ ፖለቲከኞች እና ኤሊቶቹ ይሄንን ጥሪ ተቀብለው ይሄዳሉ የሚል ግምት የለኝም አይሄዱም የሚል እምነት አለኝ ከራሳቸው ከልምዳቸው እንደዚህ አይነቱን አይቀበሉም እና እንዳልከው መብደዎች ሊኖሩ ይችላሉ መሃል ላይ በአሁን በፌስቡክ እንደመመለከተው አሁን አንዳንድ ይሄን የአማራውን ትግል እንደግፋለን የሚሉን ደግሞ መሪነን ብለው የሚጮሁ ሰዎች የህዋት ሰራዊት የገብቶ እየተታኮሰ ነው የሚል ማውራትና ማሰራት ጀምሯል ትላንት ከትላንት ወዲያ
አዎ እንደሱ ግን ይቅርቱን ይባባሱ
እንትና ትክክል ማን ነው አንዳርካቸው ጽጌንም በተጨመረ እሱንም ይሆን ያሰማኑ ነገር አለ ለማንኛቸውም እንግዲህ ይሄን ያለው ይሄን እያለን ነው እንግዲህ ደግሞ አዲሱም በጣም የሚገርም አዲሱ የተመረጡት የአማራ ክልል ማነው ስማቸው አቶ አረጋ በነገራችን ላይ
አረጋ ከበደ
ለእንትና ለአብዲሳ ለሽመልስ አብዲሳ መልስ ሰጥቷል አዳምጣዋል የሚል ግምት አለ
አዎ
እንግዲህ ተመልከት ወዴት ይሄድ እንደሆነና እነዚህ ሰዎች ብቻቸውን እየቀሩ እንደሆነም ደግሞ ያሳያል ጠቅላይ ሚኒስትሩም ሆነ የሳቸው ሰዎች ለማንኛቸውም የአማራ ክልል የቀድሞን ዶክተር ይልቃልን ቀይሮ አቶ አረጋ ከበደ የሚባሉትን አምጥቷል የተለያዩ ሁኔታዎችን እየሰማን ያለ ነው ከነበሩት ካቢኔዎች ወደ 12 የሚሆኑትን ሸኝተዋል አዲስ ሰው እየመረጡ ናቸው እኛ አዲሱም ሰው ሲናገሩ ጥሩ አንደበት አላቸው አንደበት ብቻ ሳይሆን መስራት ይችላሉ ጋልታደለው ክልል ግን ስድስተኛው ፕሬዝዳንት ሆኑ በአምስት ዓመት ጊዜ ውስጥ ስድስቱም ጊዜ ሲቀየር ግን በጠቅላይ ሚኒስትሩ ምርቃት የተደረገ ነው ግድያውንም ጨምረ ነው የዶክተር አምባቸው ግድያ በጠቅላይ ሚኒስትር አብይ ተቀነባብሮ የተደረገ ሴራና ግድያ ስለሆነ እሳቸውን አስገድለው ሌሎቹን አባረዋል አሁን ደግሞ እንግዲህ የሚታሰሩ እነማን እንደሆነ አቶ ገዱ ናቸው የሚቀጥሉት ቢሆን የሚቻለው እና አቶ ይልቃልንም እያሰቡ ነበር ግን አልሆንም ለማንኛቸውም ክልሉ አሁን እየተተራመሰን ያለው አብሯቸው የተዋጋውን የፋኖን ሰው የለም ትጥቅ መፍታት አለብህ የተደላደለ መስሯቸው በታየ ቁጥር ትጥቅ መፍታት አለብህ በሚለው ሳቢያ አሁን ጦርነት ላይ ያለው ክልሉ ከመጀመሪያ ወደ ላይ እንውጣና ከአዲሱ ከአሮጌው ወይም ከቀድሞ ፕሬዚዳንትና አዲሱን አመጣጥ ተመልክተና በሰሞኑ ደግሞ ያሉ የወታደራዊ ሁኔታዎችን በተደጋጋሚ እየሰማን ያለ ነው ያየናቸውም በጣም ከባድ ነገሮች ናቸውና እነሱንም ተመልከተው ለማለት ነው
እሺ እንግዲያው የአማራ ክልል በየዘጠኝ ወሩ በአማካይ በዘጠኝ ወር ነው አንድ ርዕሰ መስተዳድር የመረጠው እና በኢትዮጵያ ታሪክ ምናልባት በብዙ ሀገር ታሪክ ሪከርድ
ምናልባት ጣሊያኖች ሊበልጡ ይችላሉ ጣሊያኖች
አሉ አንድ ዘመን ላይ ጣሊያኖች እንግሊዝም አንድ ዘመን ላይ ሶሎክ ያይዛሉ መሪዋል ግን በዛ ደረጃ በጣም ፈጣኑ የመንግስት ለውጥ ነው እና ክልሉ ምን ያህል አለመረጋጋት ውስጥ እንዳለና ምናልባትም እንደዚህ በዚህ አይነት ሁኔታ አለመረጋጋት ውስጥ እንዲኖር እንደሚፈልግ ነው የሚያሳየ እና እንግዲህ ዶክተር ይልቃል በቃ ነው በቃ ተጽፎ ነው የሚሰጥ በቃ ይለቀቅ ያለው በል ከዛ ያኛው ይመጣል ነው ማን እንደሚመጣ ማዘጋጅተው ነው የሚቆዩት የምታቀው እኮ የተዘጋጀ መሆኑን የምታቀው በፖለቲካ ምርጫ ላይ ለአንድ ፓርቲ ሲሆን ይታወቃል በቀጣዩ ማን ሊሆን እንደሚችል ወደ ላይ ይወጡ ፖለቲከኞች ይኖራሉ በፓርቲውም ውስጥ ወደ ማዕከላዊ ኮሚቴ የተጠጉ በፖለቲካ አመራሩም ውስጥ ከፍ ያለ ቦታ ያላቸው በክልሉ መንግስት አመራሩም ውስጥ ጎልተው የወጡ ሰዎች ህዝብ የሚያውቃቸው ናቸው ወደ መሪነት የሚመጡት እኛ ሁኔ የመጡት እንደሱ አይደሉም ማንም አያውቃቸው ማንም አያውቃቸውም በቃ አንድ እዛ የማህበራዊ ጉዳይ ምናምን ላይ የቢሮ ኃላፊ ሆነው ቅርብ ጊዜ የመጡ ሰው ናቸው በፖለቲከኝነት ምንም አይታወቁ እንደዚህ አይነት ሰው ወደ ላይ ሲመጣ ይሄ ተፈልጎ ይሄ ሰውዬ ይደረግና እንደፈለግን ይሄንን ተቃውም ይሄንን አውጅ እየተባለ ይመራል ተብሎ ከታች የመጡ ሰው ናቸው እንጂ የፖለቲካ የክልሉ የመንግስትና የፖለቲካ እንቅስቃሴ ሂደት ወደ ላይ ወደ መሪነት ያመጣቸው ሰው አይደሉም። ኦፍ ኮርስ ወደ ላይ ያሉት ሰዎች አሁን ባለው ሁኔታ ከብልጽግና አዲስ አበባ ካለው ብልጽግና ጋር ከአብይ አህመድ ጋር የመስራት ፍላጎት ላይኖራቸው ስለሚችል ተመረጡ የሚባሉ ላይመረጡ ይችላሉ። ለማንኛውም ግን ደፋርና ጠቅላይ ሚኒስትሩ ሊገዳደር የሚችል ሰው ወደ ላይ እንዲወጣ ስለማይፈልጉ ከታች ይወጣ ሲጠሩት አቤት ሲልኩት ወዴት አይነት ይመስላሉ። ምንም የማይታወቁ ከታች የመጡ መሆናቸው እንግዲህ ካድሬ የነበሩ ስለነበሩ ንግግር አዋቂ ናቸው። ሁሉም ንግግር የማይችልኝ ምክንያቱም እዛ አሁን ወደኋላ ሄደ ታሪካቸውን ብታይ ቀበሌ ላይ ካድሬ ነበረ፣ ከዛ ወረዳ ካድሬ ነበረ፣ እዛ የዞን እንደዚህ ካድሬ ነበረ ምናምን ነው የሚሆኑት እና እዛ ለሪከርድ ለበላይ መንግስት ኃላፊዎች የሚቀርብ የውሸት ሪፖርት ሲጽፉ ህዝቡን በውሸት ነገር ሲያወያዩ ሲነተርኩ ሲጨቀጭቁ ይኖሩ ስለሆኑ ንግግር ማሳመርማ ያወሩበታል። የት ጋር ምን መናገር እንዳለበትም ያውቁታል። አሁን የተናገሩትን ንግግር ካየ የእሳቸው ሳይሆን አሁን ባለው ትኩሳት የአማራ ህዝብ ትክክለኛ መሪ መጣልኝ ሊል እንዲችል እነዚህን በል ተብሎ ነው የሚመስለው። ችግራችን ውስጣዊ ሆኖ ሳለ ውጫዊ እናደርጋለን የሚሉ እና ይሄ የመሳሰሉት የአማራ ህዝብ ትግል ጠላቶች አናብዛ ምናምን የሚሉት ነገሮች ይሄ የሽመልስ አብዲሳንም ወረፍ ያደረጉት የዚህ ዶክተር የመከላከያ ሚኒስትሩንም ትንሽ ወረፍ ለማድረግ የሞከሩ ይመስላል። እነዚህ የህዝብ ትርታን ሊይዙ ስለሚችሉ በዚህ መንገድ ጨረፍ ጨረፍ አድርገህ የአማራ ህዝብን ልብን ደንገጥ አድርግ ምናምን ተብሎ የመጡ መሆናቸውን ታውቃለህ። ትንሽ ቆይቶ የት ጋር እንደሚቆሙ ሁሉ የማታውቃቸው ሰው ነገ ምን አቋም ሊይዙ እንደሚችሉ የማታውቃቸው ሰው ናቸው። አሁን ይሄንን ስል አማራ ክልል ውስጥ ያለው የፖለቲካ እንቅስቃሴና ይሄ ውጭ ሀገር ሆኖ እዚህ ያለውን እንቅስቃሴ የሚያጎኩት ነገር ትክክል ነው ምናምን እያልኩኝ ያለ ግን በአጠቃላይ ሳየው የሰውየው አመጣጥ ይሄ ይመስለኛል እና ክልሉ አሁንም ካለበት ነገር ውስጥ ሊያወጣው የሚችል የራሱ የክልሉ አመራር እንደሌለው ነው የሚያሳየው። እዚህ አሁን ከገባበት ውጥንቅጥ ውስጥ የአማራ ብልጽግና አሁን የመጡትም አመራር ሊያወጡት የሚችሉት አይደለም። እንግዲህ ክልሉ አሁንም ዝም ብሎ መንግስት በፊት 16 ከተሞችን አወጣው ብሎ ነበር ዘመን ዋርቆስን ባለፈው ጥቂት ቀናት ደግሞ አማኑኤልን ጨመርኩ ምናምን ብሎ ያንን መንገድ እስከ ደብረ ከባህር ድረስ ለማጽዳት ሞክሮ ነበር። ይሄም ፌል አድርጓል። ትላንትና ስናየው የደብረ ማርቆስ ከተማ ገብቷል፣ አማኑኤልም ሳይገባል ቀሩም ነው የሚባለው። ምስራቅ ጎጃም ውስጥ ያለው ውጊያ እንደጠነከረ ነው። ወሎ አካባቢም ያለው ያው ነው። የሰሜን ሸዋውም ደቡብ ጎንደር አካባቢም ከባድ ውጊያ ነው ያለው እና ምንም ይሄ ነው የሚባል ወታደራዊ ድል አልተገኘም። ግን ያው የኮማንድ ፖስት በዚህ ሳምንት ባወጣው መግለጫ ሁኔታ ወደ ቀድሞ ወደ ነበረበት መረጋጋት እየተመለሰ ነው፣ ሰላማዊ እንቅስቃሴ እየመጣ ነው በሚል ወታደራዊ ድል እንደተገኘና በፋኖ በኩል ያለው ውጊያ እያበቃለት እየመሸበት ያስመሰለ ነገር አውጥቷል። ግን መሬት ላይ ያለውን ነገር ስታየው በተቃራኒ ከዛ ተቃራኒ ሆኖ ነው የምናየው። ምንም የተቆጣጠሩት ቦታ የለም። ምንም ሙሉ በሙሉ የያዙትና እንቅስቃሴ የሚደረግበት መንገድ አማራ ክልል ውስጥ የለም። ያዝን የሚሏቸው ዋና ዋና ከተሞችንም ብታይ እሱ ሙሉ በሙሉ እርስ በርሱ መገናኘት የሚችል አይደለም። ለምሳሌ ከደብረ ማርቆስ ተነስተህ ባህር ዳር ጎንደር አትሄድም፣
አትችልም። አሁን ዛሬ በተለይ ተዘግቷል።
አዎ። ከዚህ በተጨማሪ አገር ማለት ዋናዎቹ ኤ ምናምን የሚባሉ መንገዶች አሉ፣ ኤ ዋን ኤ ቱ ምናምን የሚባሉ ዋናዎቹ ሀይዎች የፌዴራል መንግስት የሚያስተዳድራቸው ማለት ነው። እነሱን ያስክ ማለት ደግሞ አገር ያስክ ማለት አይደለም። እነሱ እንደውም ዋናዎቹ ከአዲስ አበባ ጋር ትልልቆቹን ከተሞች የሚያገናኙ ናቸው እንጂ ዋና እነሱ ናቸው ማለት አይደለም። ሌላው ሰፊው የገጠሩ መሬትና ውስጥ ለውስጥ ህዝቡን የሚያገናኙት መስመሮች በማን እጅ ናቸው? ውስጥ ለውስጥ መንቀሳቀስ የሚያስችሉት መስመሮች በማን እጅ ናቸው? እነዚህ ከመንግስት ቁጥጥር ውጭ ናቸው። ስለዚህ ኤ ምናምን መንገድን ያስኩ እና ይህንን ከተማ ያስኩ ከማለት ያለፈ ምንም ክልሉ ላይ ቁጥጥር የለውም የፌዴራል መንግስት። አሁን ይሄ ብቻ አይደለም። እሺ፣ ሁሉንም ከተሞች ይቆጣጠር፣ ባህርዳር ከተማንም ይቆጣጠር፣ የመንግስት መዋቅር ፖሊሱንም ይመልስ እንበል፣ መከላከያ ሰራዊትም ኮማንድ ፖስቱ የበላይነት ይኖረው። ይሄ ማለት ክልል ውስጥ ተረጋግቶ ክልሉን ማስተዳደር ይችላል ወይ ነው? አይችልም። ወታደራዊ ድል በራሱ አንድን የአንድን ክልል ህዝብ ለማስተዳደር የሚያስችል ሁኔታን አይፈጥርም። የፖለቲካ ድል ሲኖርህ ነው ይሄን የሚፈጥረው። የትግራዩ ጥሩ ምሳሌ ነው። ጦርነቱ እንደተጀመረ በጥቂት ጊዜ ውስጥ ከተማ ገቡ። በአንድ ጊዜ በታተናቸው ብለው ጀብዳቸውን አወሩ፣ ሙሉ በሙሉ ተቆጣጠሩ። መግደል፣ ማሰር፣ አስገድዶ መድፈር እንደፈለጉ በሚያደርጉበት ሁኔታ ሙሉ ትግራይ ላይ ፈነጩ። ይሄ ወታደራዊ ድል ግን በፖለቲካ ድል የታጀበ ስላልነበረ ክልሉን ሰዎች መደቡ፣ ዶክተር ሙሉ የሚባሉትን እና ሌሎችንም እስከ ዞን ድረስ መደቡ እንጂ ማስተዳደር አልቻሉም ነበር። ከተወሰነ ጊዜ በኋላ ጭራሽ ለቀው ነው ያሉት። እንደዚህ ነው የሚሆነው። የፖለቲካ ድል ያስፈልጋል። የፖለቲካ ድል ማለት ህዝብ ይሄ የእኔ አስተዳደር ነው ብሎ ሲቀበልህና በዚህ በአንተ ለመተዳደር ፈቃደኛ የሚሆንበት ሁኔታ ማለት ነው። ይህንን እስካልፈጠርክ ድረስ ወታደራዊ ድል ማለት ምንም አይፈለግም። አሁን ባለው ሁኔታ ባለፈው አቶ ገዱም የተናገሩት ነገር ነው።
አዎ።
የብልጽግና እና የክልሉ ህዝብ በፍጹም መልሶ ሊቋጠር በማይችል ሁኔታ ስለተፋታ የፖለቲካ ድል ማምጣት የማይሆን እና ይሄ ወታደራዊ ዘመቻው አሁን የሚካሄደው የት ሊደርስ እንደሆነ ሁሉ ግራ የሚገባና ትርጉም የምታጣበት ለዚህ ነው። የትም አያደርስም። ኦፍኮርስ ጠቅላይ ሚኒስትሩና አብራቸው ያሉ ሰዎች ራሱ ይህን ጦርነቱን ማተራመሱን፣ ክልሉን ማውደሙን፣ ህዝቡን ተስፋ ማስቆረጥን እንደ ግብና እንደ ጊዜ መግቢያ ሊወስድ ይችሉ ይሆናል። በዚህ ሁኔታ ለምሳሌ አንድ አመት ሁለት አመት ሲቀጥል የክልሉ ኢኮኖሚ አፈር ነው የሚበላው፣ የክልሉ ህዝብ ይደህያል፣ የክልሉ ህዝብ ለማኝ ነው የሚሆነው፣ የክልሉ መሰረተ ልማቶች ይወድማሉ። ምናልባት መልሶ ለመገንባት ረጅም ጊዜ ውስጥ የሚቆይ የክልሉ ህዝብ ምናልባት ከሀያ አመት የሰላሳ አመት በፊት ወደነበረበት ድህነትና ተስፋ የሌለው ሁኔታ ውስጥ ሊገባ ይችላል። በርካታ ልጆች ትምህርት ያቋርጣሉ። የልጆች ትምህርት ማቋረጥ የረጅም ጊዜ ተጽዕኖ አለው የክልሉ እድገት ላይ። እንደዚህ አይነት ነገር ውስጥ ማስገባትን በራሱ ግብ አድርገህ ካልሆነ በስተቀር የተረጋጋ እና ህዝቡ የተሻለ ህይወት የሚኖርበትን የአስተዳደር ሁኔታ መፍጠር የሚያስችል አይደለም። እርግጥ ይህንን ማጋጨቱንና ማውደሙን ግባቸው ሊያደርጉት ይችሉ ይሆናል በዛ መሰረት ያካሄዱ ሊሆን ይችላል በዚህ መንገድ ነው
ማለት ግን እኔም እንደዚህም ለስትመለከተው ከህዝብ ጋራ ማለት በተለይ ብዙ ወጣውራዶችን ያደረገ ህብረተሰብ አለ ዛ ማራ ክልል ውስጥ ነው እነዚህን ሰዎች ማነው እነዚህን ሰዎች እናሸንፋለን ብለው ነው እንግዲህ ጠቅላይ ሚኒስትሩ በተዘዋሪ ነገሩን እንጂ መከላከያ ሚኒስትሩ ባለፈው ሳምንት ሲናገር ሰምቻለሁ አንደኛው እና የሚያሸንፉና ሰላም ማስጠበቅ የሚችሉ ብልጽግና መልሰውን መተካት የሚችሉ ይመስላችኋል መስሏችኋል ኒ እንዴት ነው አንዳንድ ጊዜ ፖለቲካው የተንሸዋረረባቸው ይመስለኛል ማለት ነው እንትኖች
አይችሉ ማውደም መግረሻቸው አድርገው አይው ለአንደኛ ሰዎቹ ዋይዝ አይደሉም ምንም አያውቁም የሚችሉ መስሏቸው ሊሆን ይችላል ወታደራዊ ድል የውጭ ወራሪ ሲሆን ወደዛ ታባረርና ድንበርን ትዘጋለ ወታደራዊ ድል በዚህ አይነት ሁኔታ እንጂ ከራስ ህዝብ ጋር በመተደርገው ውጊያ ወታደራዊ ድል የትም አያደርም የፖለቲካ ድል ነው ያለው እና እነሱ ይሄንንም ግንኙነቱን ላያውቁት ይችላሉ ግን መድረሻቸው ራሱ ክልሉን እዛም እዚህም ጦርነት እየፈጠሩ በግጭት ውስጥ አስጨንቀው አውድመውት ሁለተኛ በቃ የማያንሰራራ ወደኋላ የቀረ ደካማ ክልል እንዲሆን ማድረግን እንደ ግብ ይዘውት ሊሆን ግን ይችላል ግን ወታደራዊ ድል እንቀጥላለን ሊቀጥሉ አለመቻላቸው ላያውቁም ይችላሉ በእንትናቸው በስለታቸው ላይ ያሉት አመራሮች እንዲህ ሲደረሱ ብለህ የሚያስደነግጡ ናቸው
ይሄ ሀይለት ግን ወደ ሌላም ሊያመራ ይችላል አሁን ትግል ጥያቄ የተባለውን ነገር የተጎዳው በጠቅላላው አማራው ክልል ሆኖ ወደ አንድ ቦታ ለማዞር የሚፈልጉ የተወሰኑ ሰዎች አሉ ሰዎች ልህ እንደ ድርጅትም እንደ ሚዲያም የሚንቀሳቀሱ ሰዎች አሉና እነሱንስ እንዴት ትላቸዋል አሁን በቀደመታ የመከላከያ ሚኒስትር ዶክተር አብርሃም በላይ የተናገረው ነገር አለ የፕሪቶሪያ ስምምነት በተመለከተ የወልቃይት ጠገኔና አስተዳደር እና ሌሎችንም ያሉትን ወደ ቦታውን መልሳለን ማንንም የውጭ ሰራዊት መቀመጥ አይችልም የሚል ነገር አለና የኤርትራን ሰራዊት እንዴት ብሎ ያስወጣሉ አንደኛው እንትን የሚያደርገኝ እሱ ነው ሁለተኛ ነገር ግን እርግጥ አሁን በዚህ በጠለምት አካባቢ የመከላከያ ሰራዊት ገብቷል ተብሏል እና መስተዳድሩ የዞ ይሄ ከተና ዶክተር በላይ ከተናገረው አብርሃም በላይ ከተናገረው በኋላ በአስተዳደር ያሉ ሰዎች ወልቃይትም ያሉት ጠለምትም ያሉት የራሳቸውን ምልከታና የራሳቸውን አመለካከት የተናገሩበትም ሁኔታዎች አሉና ይሄ ነገሮችን ከአማራ ህልውና አልፎ ወደ ሌላ ነገር አያመዝንም ትላለ አንድ ሁለተኛ ነገር ዶክተር በላይ አብርሃም በላይ ሲናገር የራሱን ነው የሚናገረው የጠቅላይ ሚኒስትሩን ነው የሚናገረው ምክንያቱም ጠቅላይ ሚኒስትሩ በተቻላቸው መጠን ከአሜሪካኖችና ከወርልድ ባንክ ጋር ለመነጋገር አሁን ማይክ ሃመርን ባለፈው ሁለት ሳምንት የተናገረው አለ አጽሉና ሰላም ፍጠሩ ያለበት አለ እንግዲህ እነዚህ ሆኑ ተደማምረው ራሱን የቻለ ችግር አለ ለጠቅላይ ሚኒስትሩ ግን ጠቅላይ ሚኒስትሩ ደግሞ በዚህ በኩል እየመጡ ነውና ይህንስ እንዴት ታየዋለህ ንግግሩ የጠቅላይ ሚኒስትሩ ነው የዶክተር አብርሃም ነው አንድ ሁለተኛ ነገር አሁን ይሄን ነገር ለማድረግ አቅሙ ሳለው ከኤርትራ መንግስት ያለው የኤርትራ ወታደሮች አሉ እዛ አካባቢ እነሱንስ ተጋፍቶ ማድረግ ይችላል ወይ አሁን ባለው ሁኔታ የደረሱልኝ ጥሪ እየተጠራ ማለት ነው
እንግዲህ ዶክተር አብርሃም በላይ የተናገረውን በመርህ ደረጃ ስትወስደው ትክክለኛ ብቻ ሳይሆን የሚያዋጣው የዘላቂ ሰላም የሚያመጣው መንገድ ሆኖ ነው የሚታየው በመጀመሪያ ደረጃ በህገ መንግስቱ መሰረት 9 ክልሎች ሲዋቀሩ ካርታ አላቸው ወሰኔ ከዚህ ጋር ዋሰናለው እዚህ ጋር ተባብለው ክልሎቹም በራሳቸው ህገ መንግስት ላይ ይህንን አስቀምጠውታል የአማራ ክልል ህገ መንግስት ወሰኔ የሚለው ቦታ ያው ወልቃይት ጠገዴንና ምዕራብ ትግራይ ያለውን ራያ አላማጣን አካትቷል።
ህገ መንግስታቸው
ላይ ህገ መንግስቱ ደግሞ እነዚህ ክልሉ የፌደራሉ ህገ መንግስት ደግሞ ክልሎች የኔ ነው ያሉትን ወሰን ነው እንደ ወሰናቸው የሚቆጥረው። ስለዚህ ወሰኑ ያ አሁን አላማጣም ነው የሚባለው መዋቅር የተዘረጋበት ከጦርነቱ በኋላ በአማራ ክልል ህገ መንግስት ላይ የአማራ ክልል አይደለም። አሁን ህገ መንግስቱ ይዘጋጅ ትክክል ነው ትክክል አይደለም ሌላ ነገር ነው። ተሳስቷል እዛ ጋር የወሰን ጥያቄው እና የማንነት ጥያቄው ያላግባብ ነው የተመለሰው እሱ ሌላ ጉዳይ ነው። ህጋቸው ላይ ግን የኔ ወሰን ነው ብለው አላስቀመጡ። የፌደራል መንግስቱ ደግሞ ክልሎች ያስቀመጡት ነው የተቀበለው። አሁን ስለዚህ እዛ ጋር የተዘረጋው መዋቅር በራሱ በአማራ ክልል ህግ ስናየው ህገወጥ ነው፣ ህጋዊ አይደለም። በራሱ በአማራ ክልል ሌላውን ተው በአማራ ክልል ህገ መንግስት መሰረት ያ መዋቅር በኃይል ተይዞ የተመሰረተ እንጂ የህግ መሰረት ያለው አይደለም። በፕሪቶሪያው ስምምነት ላይ ምንድነው የተባለው? ወደ ነበረበት በኃይል የተያዙ ቦታዎች በህግ መሰረት ወደ አለበት ይመለስ ይላል። ያ ማለት የአማራ ክልል ኃይሎች ወጥተው ይሄ መዋቅሩ የአማራ ብልጽግና እውቅና አለው እሱ በራሳቸው ህግ መሰረት ህገ ወጥ ስለሆነ ወደ ነበረበት ይመለስ። ይሄ ማለት ግን መሬቱን እዛ ላይ ምንም የማንነትና የወሰን ይገባኛል ጥያቄ አይኖራቸውም እሱ የሚሰረዝ ማለት አይደለም። የማንነትና የወሰን ጥያቄ የሚመለስበት ህገ መንግስታዊ አግባብ አለ። አንድ ይሄ አለ። ሁለት የፕሪቶሪያው ስምምነትም ጉዳዩ በህገ መንግስቱ መሰረት ይታያል ይላል። አሁን ያው የፕሪቶሪያው ስምምነት ህግ ስለሆነ ነው ህገ መንግስቱን የሚደግፈው ነው በህገ መንግስቱ መሰረት ይስ ነው ያለው ይሄንን። ስለዚህ ህገ መንግስቱ የወልቃይት ጠገዴ ጉዳይ ወር የራያ አላማጣ ጉዳይ የወሰን ነው የማንነት ነው ነው የወሰን ከሆነ የወሰን ጥያቄ በሚታይበት መንገድ የማንነት ከሆነ የማንነት በሚታይበት መንገድ ይፈታል። ይሄ ነው ደንቡ። ስለዚህ ሁኔታዎች እንደነበሩበት ተመልሰው በህገ መንግስቱ መሰረት ነው ይሁን እንጂ አሁን አብርሃም በላይ ያሉት ግን ከዚህም እነንም ህግ ቢሆን መልኩ ገጽታው እንዲኖር ያቻቻለ ነው። አሁን የተፈጠረውን ሁኔታ ግምት በማስገባት ምክንያቱም ጦርነት ተቀስቅሷል ይገባኛል ጥያቄው በጣም ተካሮ የህዝባዊ ጥያቄ እንዲሆን ተደርጓል በኃይል ያስቁት መሬት ስለሆነ አልወጣም እስከ ማለት ድረስ የተደረሰበት ስለሆነ ሙሉ በሙሉ በህገ መንግስቱ መሰረት ሳይሆን ከዛ ትንሽ ለየት ያለም ላላ ያለ ወደ አማራ ኃይሎችም ላላ ያለ የሚያደላ ትንሽ ነው የሚመስለው ከህገ መንግስቱም ትንሽ ላላ ያለ ነው የሚመስለው። መዋቅሮቹ ይፍረሱ ወጥ መሬት ምንድነው እሱ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ከሆነ በአማራ ህገ መንግስቱም ከሆነ ለትግራይ ነው የሚመለስ ለትግራይ ይመለስ ግን አላሉ። አየ ምንድነው ያሉት? መዋቅሩ ይፍረስ ታጣቂዎቹ ከውስጥ ይውጡና በፌደራል ከላኪያ ኃይል ስር ይቆይ ተፈናቃዮች ይመለሱ ከዛ በኋላ አማራው ማላ አይደል ይሄ ማንነት ጥያቄ አነሳ የሚሉት አዎ የወሰን ጥያቄው ወደዛ ነው የሚለው እሱም ያለበት ሆኖ ጊዜው ያስተዳዳሪዎቹን ይምረጥ ሲረጋጋ ሬፈረንደም ይካሄድ። አጭሩና የሚያዋጣው ዘላቂ ሰላም ለዛ ችግር ዘላቂ መፍትሄ ሊያመጣው የሚችለው መንገድ ይሄ ብቻ። አሁን እነሱ በኃይል ከሆነ ያዙት የክልሉ ህገ መንግስት ከሚፈቅደው ውጪ በክልሉ ህገ መንግስት ራሱ ህገ ወጥ ነው ታለ የፌደራል መንግስቱ ደግሞ የክልሎች የኔ ነው ያሉት የትግራይ ወሰን መጣሱን ስለሚያቅ የማስከበርም ግዴታ ባለበት ሁኔታ የትግራይ መንግስትም እኔ በህገ መንግስቴ በእናንተም ህገ መንግስት መሰረት ተጥሷል በሚልበት ሁኔታ በኃይል ይዘህ ዘላለም ልትኖራት ዘላለም ግጭት ነው የሚሆነው ዘላለም ልማት የለም ዘላለም ያቦታ የጦር አውድማ ነው የሚሆነው። ሽፍታዎች ዘርፈው መብላት በዛ ቦታ ጋር በሚሰፍረው ህገወጥነት ምክንያት ኮንትሮባንድ በመነገድ ህገወጥ የጦር መሳሪያ በማዘዋወር በምናምን ለመቀመቀም የሚፈልጉ ሰዎች ካልሆኑ በስተቀር ሰላማዊ አርሶ አደር ሰላማዊ ተማሪ ሰላማዊ ነጋዴ ሊኖርበት የሚችልበት ሁኔታ አይፈጠርም አሁን ባለው መልኩ። ስለዚህ የዶክተር አብርሃም በላይ አካሄድ ሚዛኑን የጠበቀ ህገ መንግስቱ የሚለውን ያህል እንኳን ያልከረረ ስለሆነ ተገቢ ሆኖ ነው ያገኘው።
ግን እሱ
ዶክተር አብርሃም በላይ ጠቅላይ ሚኒስትሩ እንደተናገሩት የራሳቸውን ነው ጠቅላይ ሚኒስትሩ አቋም አይዙ ጠቅላይ ሚኒስትሩ ለጊዜው ስልጣን ላይ ለመቆየት የሚያስችላቸው ነገር ስለሆነ የሚያደርጉት ይፈልጉ አዎ የዶክተር አብርሃም በላይ የግል አቋም ያደርጉትና ነገ የተናገረው ለስልጣናቸው የሚያሰጋ ነገር የሚፈጥርባቸው ሆነ ሌላ ነገር ሊያወሩ ይችላል። ስለዚህ ጠቅላይ ሚኒስትሩ ትኩሳት እያዩበት ትክክለኛ ነው ነገሩ፣ ግን ይህን ትክክለኛ ነገር ተቃውሞ የሚያስነሳባቸው ከሆነ ለጉዳዩ መፍትሄ ሳይሰጡ ረጅም ጊዜ ለማቆየት ሌላ አቋም፣ ሌላ ደግሞ የሚያደናግር ነገር ሊናገሩ ይችላል። ስለዚህ አሁን የእሳቸው አቋም የት ጋር ነው የሚለውን ነገር አታውቅም። ዝም ብሎ ቴምፕሬቸር
መለኪያ ግን የክልሉ
ብቸኛው የሚያዋጣው መንገድ ግን የአማራም ህዝብ የአማራ ክልላዊ መንግስት ሌሎችም መገንዘብ ያለባቸው ይሄ ነው። ጠላትም አያበዙ የክልሉ ህዝብ ከጦርነትና ከግጭት የሚኖርበት መንገድ ግን ይሄ ብቻ መሆኑን ቢረዱ።
አዲሱ የአማራ ክልል ፕሬዚዳንት ጥሪ ያቀርባል አይተው ከሆነ በአካባቢያቸው ያለው አፋር፣ ኦሮሚያ፣ ትግራይን ጨምሮ ተባብረን መስራት አለብን የሚልም ጥሪ ያቀርባል። ይሄ አዲስ ነገር ነው። ምንድን ነው እሱን ስትመለከት አንተ የምትለው ነገር አለ? ከዛ ተጽፎ የሚመጣ ነገር ነው የምትለው ነገር አለ እና እነዛ ነገር እንትን ያደርጋል። ግን የዶክተር አብርሃምን ንግግር ወይንም ደግሞ ጽሁፍ አሁን በአስተዳደርን ብለን ዶክተር ምን ኮሎኔል ደመቀ ዘውዱና እኛ አንደኛው ሰውዬ አስተዳደር ውስጥ ያሉት ሰውዬ እንደዛ ነው ለሚተቀበሉት ነው
ደምልደውናቸው።
አዎ እነሱ እንደዛ አንተ እንደተረዳው ተረዱት። እንደውም የአማራን ህዝብ ይቅርታ መጠየቅ አለበት ህገ መንግስቱ ከሚፈቅደው ውጭ ነው የተናገረው የሚል ነገር ማለትና ያዳምጣሉ ወይ ነው ጥያቄ። ወይ መስማትና ማዳመጥ በጣም የተለያየ ነገር ነው። መጽሐፍ የሚነበብም የተጻፈንም አንብበህ መረዳትም የዛን ያህል ችግር አለበትና አንተ የተረዳኸው አይነት አይደለም የነሱ ረዳት። ይሄ ነገር ወዴት ያመራል?
አንደኛ የክልሉ ህገ መንግስት ይዩት።
አያውቁትም
እሱ ለማየቱም ፍላጎት የላቸውም። የፌዴራል መንግስቱን ህገ መንግስት ይዩት፣ የፕሪቶሪያውን ስምምነት ይመልከቱት። ከዛ በኋላ ደግሞ መሬት ላይ ያለውን ዘላቂ ሰላም በአካባቢው ሊያመጣ የሚችለው ምን አይነት ሁኔታ ነው ብለው እስካሁን የመጣውን እና ወዴት ሊሄድ ይችላል የሚለውን ትሬንዱን ይዩት። ያን ጊዜ ይገባቸዋል። ግን ሁሉንም ነገር ለማየት አይፈልጉም። ሁሉንም ነገር ዝግጅት አድርገው አንድ ጊዜ ላይ ውስጣቸው የከተቱት የማይፈተሽ ሊፈትሹት የማይፈልጉት ከመረመሩት ሁለቱን ስለሚነግራቸው ሊጠይቁት የማይፈልጉት ነገር አለ። እሱን መናገር ብቻ ነው የሚፈልጉት፣ ማሰብ የማይፈልጉት። ከዛ በኋላ እሱን ይናገራሉ፣ መጠጣቸውን ይጠጣሉ፣ ይሰክራሉ። ነገ ጉዳዩ ሲመጣ ያንኑ ከዛ ከደበቁበት የማይመረምሩት ነገር አለ ከሱ ውስጥ ያወጡና ያወራሉ። እንደዛ አይነት ነገር ውስጥ ያሉ ነው ይመስለኝ። የትም አያደርሳቸውም። እርግጥ ብዙዎቹ ረብሻ ብዙውን ሰው ብዙሀኑ ሰላማዊ ሰውን ሰርቶ መኖር የሚፈልገውን ይጎዳል እንጂ ጥቂቶችን ይጠቅማል። ለምሳሌ እነ ኮሎኔል ደመቀ በጣም የመጨረሻውን የተንደላቀቀ ኑሮ የሚኖርበት ሁኔታ ተፈጥሮላቸው ሊሆን ይችላል። ስልጣን አለ፣ የፈለጉትን በገንዘብ ማዘዋወር ይችላሉ፣ መሳሪያ ማስመጣት ይችላሉ። ለራሱ የፖለቲካ ዓላማ ሊጠቀምባቸው የሚፈልጋቸው ሰው የኤርትራ መንግስት በፈለጉበት መንገድ ሊከፍላቸው ይችላሉ። ውጭ ሀገር እንደዚህ አይነት ነገሮች ስላሉ ፔይኑ በዚህ ውስጥ መኖር ለእነሱ ላግዠሪ ነው፣ ምቾት ነው። ስለዚህ የሚፈልጉ ሰዎች አሉ። ሌሎችም ለምሳሌ እዛ አካባቢ ትክክለኛ ፕሮፐር መንግስት ስለሌለ የተፈጠረውን ክፍተት ተጠቅመው ኮንትሮባንድ የሚነግድ አለ። ጥይት ከሱዳን ወደዚህ የሚያመጣ ከዚህ የሆነ ነገር ወደዛ የሚወስድ ማስ ነገር የሚሰራ ሰው አለ። የህገወጥ የሰዎች ዝውውር ለማካሄድ አመቺ ነው እና እዚህ ውስጥ ያሉ ሰዎች ደግሞ ይፈልጉታል። ሽፍታ ህግና ስርዓት የሌለበት ሁኔታ ስለሆነ የሚፈልገው እና እነዚህ የሽፍቶች ቡድን የሚያደርገው ሁሉ ሊሆን ይችላል። በዚህ መንገድ መቀጠሉ ስለሚፈልገው ነው። በዚህ መንገድ ግን ዘለቄታ ለአማራም ህዝብ ለትግራይም ህዝብ የሚጠቅም ለብዙሀኑ የሚጠቅም ነገር ግን አይመጣም።
እንደው በጥቅሉ ሌላ ጋር ከመሄዴ በፊት የአማራን ክልል እንዴት ታዋለሁ? ሁለት ደቂቃ በአንድ ደቂቃ እንደ አጠራ አድርገህ በለው እስኪ። ካየ ነው ከሰማ ነው ሰሞኑ?
አዎ ሰሞኑን እንግዲህ ያው ቅድም እንዳነሳሁት ነው፣ ውጊያ ሁሉም ቦታ ነው ያለው። የመንግስት መንግዜም የፖለቲካ ድል ያገኝበት የሚችልበት ሁኔታ የለም። ወታደራዊ ድል ያገኝ እንኳን ክልሉ ማስተዳደር የማይችልበት ሁኔታ ነው ያለው። ስለዚህ ክልሉ ውስጥ ትክክለኛ መንግስት ለመመስረት መንገዱ አሁን የሚከተለው ወታደራዊ ሳይሆን ሌላ ፖለቲካዊ መንገድ ነው። የህዝቡ ፍላጎት መከበር አለበት። የክልሉ ህገ መንግስት አሁን ያለውና የፌደራል ህገ መንግስቱ በተከበረበት ሁኔታ ብልጽግና አልፈልግም ካለም ህዝቡ ሌላ የሚተዳደርበት ጊዜያዊ መንግስት የሚመሰረትበት ሁኔታ ሊኖር ይገባል። ከዛ በኋላ የፌደራል መንግስቱ ግን ከሌሎች ክልሎች ጋር የሚኖረው ግንኙነት ላይ ህገ መንግስቱን የተከተለ እንዲሆን፣ ህገ መንግስቱን በሚጥሱበት ጊዜ ህገ መንግስቱ እንዲከበር የማድረግ ጣልቃ ገብነት ብቻ ኖሮት ክልሉ የሚተዳደርበትን ሁኔታ መፍጠር ብቻ ነው። ይሄ ማለት ፖለቲካዊ መፍትሄ ነው። እንግዲህ በዚህ ባጭር ጊዜ ውስጥ የማወራው አይደለም፣ ወሰብሰብ ያለ ነው። ግን ባጭሩ ስናየው ግን ይሄን የሚመስል ነገር ነው የሚያስፈልገው ዘላቂ ሰላም የሚያመጣ። ይሄ ግድ ብልጽግና መግዛት የለም። አሁን በኋላ ብልጽግና ሊገዛቸው
የአቶ ገዱ አስተያየትም ምክርም ጠቃሚ ይሆናል የሚል ግምት አለኝ። እሺ፣ እንግዲህ 11 ዓመት ጠቅላይ ሚኒስትር መለስ ዜናዊ ህይወት ካለፈ 11 ዓመት ሆኖ በዚህ ሳምንት ነው። ጥቂት እናዳምጥና ወደ ደቡብ አፍሪካ እንሄዳለን።
የላሊበላን ግንብ የሰራን፣ የጎንደርን ቤተ መንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይህን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል። ያለ ይሄ ብሔራዊ ክብር እና ኩራት።
ይሄ እንግዲህ ጠቅላይ ሚኒስትር መለስ ዜናዊ ድህነትን በአንክሮ በጣም በጣም በመረረ ሁኔታ ድህነትን እንደ ደዌ እንደ ትልቅ በሽታ አድርገው መሟገት አለብን መፋለም አለብን ይሉት የነበረው አንደኛው ንግግራቸው ነው። በተለያየ መልኩ የተናገሩት አለ ስለ ድህነት፣ ድህነት እንዴት እንደሚቀረፍ። እርግጥም ከ48 በመቶ ከነበረ ድህነት ወደ 27 በመቶ የድህነትን ቁጥር ቀንሰው አሃዝ ቀንሰውት ነበረ። በህይወት በነበሩበት ጊዜ በነበራቸው አስተዳደራቸው ዘመን ማለት ነው። አሁን ያን ሁሉ ትተን ሁሉንም ጨርሰን ሳውዝ አፍሪካ ሄደን ትልቅነን ለማለት ይሞከራል። ሳውዝ አፍሪካ ጠቅላይ ሚኒስትሩ ሄዶ ነበረ ሰሞኑን ብሪክስ ስብሰባ ላይ እና የሚገርመው ነገር ግን ብሪክስ ላይ ኢትዮጵያ አባል እንድትሆን የተደረገበት ዋናው ምክንያት አጼ ኃይለ ሥላሴና መለስ ዜናዊ በሰሩት ታሪክ ልበለው። የኢትዮጵያ ምንም ወዲያ ወዲህም ታሪክ አይደለም፣ እውነታው ነገር ነው። አሁን አንዳንድ ቅር ሊላቸው ይችላል አንዳንድ አድማጮቻችን፣ ግን የነበረውን ነገር እንደነበር ነው። ቻይና ኢትዮጵያ እንድትገባ ትፈልጋለች። ምክንያቱም ከእነሱ ጋር አብረን እየነገድን ስለሆነ ወደፊት ልታድግ የምትችል ሀገር ነች ብለዋል። ማነው ራሽያ ኢትዮጵያ በቀድሞ ኃይለ ሥላሴ ጊዜ የነበረው ገጽታዋ፣ ክብሯ፣ ትልቅነቷ ብለው እዚህ ከተጋባ
አለ
መገኛቱ
በአፍሪካ ፕሬስ ምስረታ
አዎ ሲስም ብለው እንትን አድርጓል። ማን ነው ራሻ ነው ማን ብራዚል ደግሞ የኢኮኖሚ ልማቱን የተደረገው የኢኮኖሚ ልማት ነው እንትን ያደረገው። ሴኔጋል በጭራሽ በምንም አይነት መልኩ የራሱን እየገደለ ያለ ራሱ ህዝብ ላይ ጦርነት የከፈተ መንግስት ወይንም ሀገር የዚህ አባል ድርጅት መሆን የለባትም ኢትዮጵያ መሆን የለባትም ብለ ተከራክራለች። ምክንያቱም ተፎካካሪዋ ስለነበረች ነው። እና እነዚህን ነገር ተመልከት የመለስ ዜናዊን ሁኔታ ተመልከትና ብሪክስ ላይ የመግባታችን አንደኛ ነገር ደሃን ምንም እኮ የለም ምንም እኮ ምን ብትፈትሸው እኮ ቀዳዳ ኪስ እንጂ ምንም በደንብ ያለ ኪስ እንኳን ቆሎ እንኳን መያዝ የማይችል ኪስ ይዘን ነው እንትን የምናደርገው። ግን ጠቅላይ ሚኒስትሩ ደግሞ እንደው ባለን ብልጽግናችን ብሎ ደግሞ ትንሽ የፎከሩበትም ባለ የፈረደበት አረንጓዴ ሌገሲ የሚባለውን ነገርም ለማውጣት ሞክረዋል። ግን ጠቅላይ ሚኒስትር መለስ ደግሞ የአረንጓዴ ሌገሲን ሄደው ለአፍሪካም አፍሪካንም ወክለው ላቲማን ነው አንዳንድ የኤዥያ እና ላቲን አሜሪካ ያሉ ሀገሮችንም ወክሎ ነበረ መሰለኝ የተናገሩት ኮፐንሃገን ላይ $100 ቢሊዮን እንዲመጣ አስደርገዋል። እንግዲህ እነዛ ሰዎች
ሆነ
እንዲወሰን ተደርጓል። ተጀምሮም ነበረ ምን ያህል እንዳገኘን ባላቆም። ግን እነዚህ ነገር ተመልከትና አሁን ትልቅ የሚያስኝበት ነው ወይ የዚህ የደቡብ አፍሪካው ስብሰባ የብሪክስ ላይ መግባትስ አለመግባትስ ምን ያመጣል ለኢትዮጵያ ምን ያመጣል? ድህነት እና ኢኮኖሚው ደግሞ በጣም እየተሽቆለቆለ እየወደቀ ያለበት ሁኔታ ነው አሁን ያለው ነው። አሁን እኔ እናንተ እያወራን 20 ብር ነበረ አንድ እንጀራ ባለፈው ሁለት ሳምንት፣ ትናንትና ስጠይቅ 25 ብር ገብቷል አንድ እንጀራ። እንግዲህ ተመልከት እና እነዚህ ይሄ እንግዲህ ደሃው ሰው ተራው ሰው ሰርቶም ለምኖም መብላት ያልቻለበት ሁኔታ ላይ ደርሰናል። እና አንድ ኮሜዲያን የሆነ ትንሽ ልጅ እንግዲህ ዋጋው ሲቀንስ ጥሩኝ ብላ ሱቅ ሄዳ እንትን ያለችበት አይቻለሁኝና እና እንደዚህ ብላ ያለችን የተወሰነ ጊዜ በዚህ ላይ እንትን እናድርገው እስቲ አንዳንድም ከፖለቲካ
በመጀመሪያ ደረጃ ብሪክስ የሚባለው ስብስብ 20 ዓመት የሞላ ይመስለኛል።
20 ዓመቱ 21 ነው 20 ዓመቱ ነው።
ሳውዝ አፍሪካን እንኳን ከቀላቀለ እኮ ወደ 13 ዓመት እና በእነዚህ ጊዜዎች ውስጥ ይሄ ነው የሚባል ጉልህ ያመጣው ነገር የለም። ራሱ እንዴት እንደሚመራና እንዴት እንደሚተዳደርም ማሰውን ጠይቅስ የትኛውም በግልጽ አይታወቅም። እና ራሱ ገና ያልጠራና ያልቆመ ነው፣ ገና በመሰራት ላይ ያለ ነገር ነው። አይዶን ነው ከተሰራ ነው እሱ በመሰራት ላይ ያለ ነገር ስለሆነ እንደ ኢትዮጵያ አይነት ከኢኮኖሚ እንቅስቃሴ በላይ በልገሳም ጭምር በድጎማም ጭምር ለሚያድግ እንደ አገር አሁን ላለን አንገብጋቢ ችግር በአንድ ዓመት በሁለት ዓመት በሶስት ዓመት በአራት ዓመት በአምስት ዓመት ውስጥ ሊደርስ የሚችል በአስር ዓመት ውስጥ ሊደርስ የሚችል ምንም ጥቅም የለውም። ምናልባት እንግዲህ ብሪክስ የሚባለው ነገር ጠርቶ ወጥቶ ከቆመ ከአስር ከ15 ከ20 ዓመት በኋላ አይደለም። አሁን ላለን ለኛ አንገብጋቢ ችግር ግን ቅድም እንዳልከው መብላት ላቃተው ህዝብ የሚሆን ነገር ግን ምንም ጠባይ ነው። ሌላው ብሪክስ ኢትዮጵያን አሁን እንደው በዚህ ደረጃ ማስገባቱን ስታየው ምንም የኢኮኖሚ ፋይዳ የሌላትን ሀገር ከኢኮኖሚና ንግድ ቡድንነቱ በላይ የፖለቲካ ብሎክ ነው። ድሮን ኢስት ኤንድ ዌስት የሚባለው ኮሚኒቲ ብሎክ ውስጥ ሶሻሊስት መሆን ሰርተን ስቴጅ ኦፍ ኢኮኖሚክ ዴቨሎፕመንት ሆኖ ሳለ ደሃውም ሀገር ግን ሶሻሊስት ነኝ ሶሻሊስት ኦሪየንትድ ነኝ ብሎ ያንን ብሎክ ይቀላቀል ነበር። የፖለቲካ ብሎክ ስለሆነ ምንም አያስፈልግም። ትልልቆቹ ግን ያደጉት ግን አላቸው ሚቹዋል ምናምን ኮኦፕሬቲቭ ፎር ሶሻሊስት ካንትሪስ ምናምን የሚባል የዲቪዥን ኦፍ ሌበር ሁሉ የነበራቸው የምስራቅ አውሮፓ ሀገራት ማህበር አላቸው ይገበያያል። ደሃዎቹ በሙሉ ግን እዛ ብሎክ ውስጥ ገብተው የፖለቲካ አጫፋሪዎች ነበሩ። ምንም ከዛ ከዚህ ከእነሱ የሚቹዋል ትሬድ ምናምን ድርጅት ውስጥ ምንም ተጠቃሚዎች አይደሉም። አጫፋሪ ናቸው። የብሎኩ አጫፋሪዎች ነበሩ እንደ ኢትዮጵያ አይነት። የአሜሪካን ኢምፔሪያሊዝም ማውገዝ፣ አሜሪካን መሳደብ ምናምን በሱ አጃቢዎች ናቸው። ቮት የሚደረግበት ቦታ ቮት ያደርጋሉ። ይሄኛውም ልክ የዛ አይነት የፖለቲካ ብሎክ ነው። ልክ የኢስት ኤንድ ዌስት
ዌስት የነበረው
ይሄንን መስመር የያዘም ነው ከአውሮፓ ውስጥ የምትታየውና ከዛ ያለፈ ነገር የለውም። ስለዚህ ኢትዮጵያ የዛ ብሎክ ውስጥ ገብታ የአሜሪካን ኢምፔሪያሊዝምን እያወገዘች አሜሪካም የፖለቲካ አሰላለፍ ስለሆነ በፖለቲካ የሚገዳደርህን ወገን በምታይበት መንገድ እያየቻት የምታደርገውን ልገሳና ድጋፍ ፊልተሩን በጣም እያጠበበችባት ከመጎዳት ያለፈ
ምንም
ይሄ ነው የሚባል የቅርብ ጊዜ ነገር የሚያመጣላት አይመስለኝም። ጭፈራው ዝም ብሎ ነው። ግን ሌላ አንድ ነገር ላንሳ እዚህ ጋር። አንድ ማንም ያልታዘበው ነገር ጠቅላይ ሚኒስትሩ ከኢሳያስ አፈወርቄ ጋር ተገናኝተው ነበር። አሁንም ታውቃለህ ልክ እንደ እንትን ላይ እንደሆነው ሩሲያ ነው የት እንደሆነው ያሉበት ሆቴል ኦር ሪሴፕሽን ነው የሄዱት እንጂ ኦፊሻል ንግግር አልነበረም።
አሁን እንደዛ አይሰማም
አልነበረም። እና ማአት ሰዎች ሌሎችም እያሉ ኢንፎርማል ጫውታ ነበር የተጫወቱ። እና እንደዚህ አይነት ነገር ነው የነበረው። እና በኋላ ደግሞ የእንትናን ትዊቶች አይታቸው ከሆነ የማነ ገብረ መስቀል
አዎ
ከሁሉም ባይላተራል
ግንኙነት አደረገ
ሚቲንግ ከነበራቸው የነበራቸውን ሀገሮች ሲዘረዝር ከኢትዮጵያ ጋር ግን በቀጠናውና በሁለትዮሽ ጉዳይ ላይ ተወያዩ የሚል ነገር አላስቀመጠም። ስለዚህ ያለበት ቦታ ድረስ ሄደው ወዳጅ እንሁን እያሉ የሚለማመጡት ነው የሚመስለው። እና እኔ የማይገባኝ ነገር ምንድን ነው ከሱ ሰውዬ ጋር የሚፈልጉት?
ወሌላ
መለያየታቸውን እኮ የምታውቀው የኢሳያስን አቋም እኮ ኢሳያስ ፊት ለፊት ባይናገርም ወኪሎቹ እና እንዳርጋቸው ጽጌ መሳይ ምናምን የሚባሉ ማለት ነው ያሉት።
አዎ እንዴ በቃ
እነሱ በሚናገሩት ታውቃለህ እኮ የተለያዩ መሆናቸው።
አዎ
ጠቅላይ ሚኒስትሩ ምን አይነት ኢምፕሬሽን መፍጠር ነው የሚፈልጉት አልገባኝም። ምን እንደው እቺንም ብዙ ሰው ያልታዘባት ነገር ስለሆነች ላንሳት።
አንድ ደቂቃ መለስ ዜናዊ እንዴት አስተዋወስከው?
ለመግለጽ ያስቸግረኛል።
እሺ
የኢትዮጵያ መሰረታዊ ችግር የተረዳ መውጫውንም መንገድ የሚያቅ ችግሩን ከመረዳቱና መውጫውንም መንገድ ከማወቁ የተነሳ በጣም የሚጓጓ እንዳይደናቀፍበት የሚሰጋና ሲቃዥ ነበረ መሪ። ያ ቅዠቱ ግን ሲፈራ የነበረው ቅዠት ሆነ።
እውነት ሆነ።
ማደገኛ ሰዎች ይወድቃል ጋት ነበረው እሱ ሆነ።
እኔ መቼስ ኢትዮጵያን ሴቶች ድሮም ያስደስቶኛል፣ ዘንድሮ ደግሞ አሁን ደግሞ ሰሞኑን ደግሞ አመርቅነውኛል። የዓለም አትሌቲክስ ሻምፒዮን ላይ ወርቅ በወርቅ አድርገነዋል። ዛሬ ደግሞ የሴቶች ማራቶን ላይ አማኔ በሪሳ የምትባልና
ቦሪሶ
እና ጎተይቶም አንደኛና ሁለተኛ በመውጣት አንደኛ ወጣት ደግሞ አምስተኛ በመውጣት ጨርሰዋል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ እነዚህ ልጆች። ኢትዮጵያን በዚህ በኩል ጦርነት፣ በዛ በኩል ረሃብ እያሰቃያት፣ በጥሩ ገጽታ ደግሞ እነዚህ ደግሞ ሶማሊ እየገነቡላት ነውና ለሁላችሁም ደስ እንኳን ደስ ያላችሁ። በተለይ ሴቶቻችን በዚህ በስፖርት በኩልም ያላችሁት፣ በተለይ በሃይማኖትም በኩል ያላችሁት፣ በጸሎትም በኩል ያላችሁት ሀገራችሁን የቱን ያህል እንደምትወዱ ስለምናውቅ እኔ ስለማውቅ በርቱበት። በእናንተ ኖረን ያለነው እንግዲህ ሀገራችንም ከፍ ከፍ ትላለች። እነዚህንም ልጆች እንኳን ደስ ያላችሁ ለበላቸው። በሰላም እንደወጡ በሰላም እንዲመልሳቸው የሁላችንም ምኞት ይሁን። ለዛሬ ያለን ሰዓት እዚህ ላይ ያበቃ ይመስለኛል። ሰዓታችን በጣም አልፋለች እና እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሳምንት ይሁንል። በጣም ነው የማመሰግነው። ደህና ሁኑ።
ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም